Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። በዛሬ የጋቢና ጉዞ ወደ መካከለኛው ምስራቅ እናመራለን። በቤይሩት ሁለት ሴት ኢትዮጵያውያን በግድያ ወንጀል በጥቂት ሳምንታት ልዩነት በቁጥጥር ስር ውለዋል። ከወንጀሎቹ አስቀድሞ የሚደርሱ ጥቃቶች የተነሳ በአእምሮ ህመሞች የሚሰቃዩም በርካታ ናቸው።
ከስልሳ እስከ ሰባ የሚደርሱ ልጆች አሉ። እነኚህ ደግሞ በየጊዜው የሕክምና ይደረግላቸዋል፣ ለአእምሮ ሕክምና ይደረግላቸዋል። ካውንስሊንግ በተወሰነ በሳምንት ሁለት ሳይካትሪስቶች አሉ መጥቶ የሚያነጋግሯቸው። ሌሎቹም ፊዚካል የሆኑ ሌሎች በሽታዎችም እንደዚህ የማሳከም ነገሮች አሉ እና በተወሰነ ደረጃ ያው ከውጭ ከሚደርስባቸው ጥቃት የተሻለ ነገርና የተሻለ ሁኔታ ላይ ናቸው ያሉ።
በቤይሩት የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ መሐመድ ናቸው። በመካከለኛው ምስራቅ ኢትዮጵያውያንን የሚረዳው ለትርፍ ያልተቋቋመ ድርጅት ፍካት ኢትዮጵያዋ ሰላም ተስፋዬ ምክንያቱን ትዘረዝራለች።
እኛ ጋር የለም፣ ሁሉ ነገር ኦፖዚት ነው ከነሱ ጋር። እኛ ደግሞ ያንን ሳንለን ብንመጣማ እዚህ ችንድን ወይ እናብዳለን ወይ ከነሱ ጋር እንጣላና ህዝብ ነው እኛ ጋር እየደወለ የሚያለቅሰው።
የዩናይትድ ስቴትስ ምክር ቤት አባላትና ሴናተሮች የኢትዮጵያ መንግስት ዓለም አቀፍ ህጻናትን ጉዲፈቻ እንዲቆም የሚያስገድደውን ውሳኔ በድጋሚ እንዲያጤነውና በህጋዊ መንገድ የጉዲፈቻ አሰራር ጀምረው በሂደት ላይ ያሉ ቤተሰቦች ጉዳያቸውን እንዲጨርሱ እንዲያደርግ ለኢትዮጵያ መንግስት ደብዳቤ ጽፏል። የአዲስ አበባ ባለስልጣናት በጉዳዩ ላይ እስካሁን አስተያየት አልሰጡም።
በሌላው ዘገባችን ታዲያ ዛሬም የጋቢና የሰሞኑ የዝግጅት ክፍላችን እንግዳና እዚህ መጥቶም የጎበኘን ቴዲ አፍሮ ነው።
ይሄ በአንድ ጊዜ ተሰብስቦ የተፈጠረ ስሜት አይደለም። የለም ስላልከውም ላይኖር አይችልም፣ አለ እና ከዛ እውነት ጋር እንድንገናኝ ስለምፈልግ ነው። ስለዚህ አገር በብዙ መንገድ ይገለጣል። ይሄኛው ደግሞ ይበልጥ ይማርከኛል።
በኢትዮጵያ ረጅሙን ሰው አስታውሳችሁ?
እኔ ማለትሽ ነው መስታወት። ለሞራል መጨነቅ ቀርቷል ዘንድሮ። ይሁን ግድ የለም፣ ስለ አስራት እንግድነት ልትነግሬን ነው አይደል?
እና ትልቅ 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 ነበረ። ከጎማ የሚሰራ እንትን የለም፣ ይሄ ጨለፍለፍ አድርጎ የሚሰሩት እንትን ያለ እሱ ነበረ ያደርገ የሚሄደው። እሱ ደግሞ በጣም በዝናብ ጊዜ አንዳንድ ቡና ቤት ገባ ሰሚቀም ባሉ ሸክላ ምናምን እያሸራበጠ በቃ ቁጭ እያደረገኝ አስቸግረኝ። በጣም ከፍተኛ ችግና
አስራት ከሚኖርበት ሲያትል አነጋግረነዋል።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የሰብአዊ መብት ጥሰት የፈጸመ ማንኛውም ሀገር በተባበሩት መንግስታት ድርጅት መድረክ ላይ ሊሰየም አይገባውም ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አሳሰቡ። አምባሳደሯ ጄኔቫ ላይ በተካሄደ መድረክ በዛሬው ዕለት ሲናገሩ ዩናይትድ ስቴትስ በምክር ቤቱ ውስጥ ያላትን ተሳትፎ በጥንቃቄ እንደምትመረምር አመልክተው አንዳንድ ተጨባጭ መሻሻሎች መደረጋቸውንም አክለው ገልጸዋል።
ብሪታንያ ባለፈው ቅዳሜ ለንደን ውስጥ በሽብርተኞች ለተገደሉት በዛሬው ዕለት አገር አቀፍ የህሊና ጸሎት አደረገች። ፖሊሶች ደግሞ በጸጥታ ኃይሎች የተገደለውን የሶስተኛውን አሸባሪ ማንነት ገልጸው ተጨማሪ ተጠርጣሪዎችንም በቁጥጥር ስር አዋሉ።
የብሪታንያዋ ጠቅላይ ሚኒስትር ቴሬሳ ሜይ ቀደም ባለው የሀገር ውስጥ አስተዳደር ሚኒስትርነታቸው ወቅት የተነሱባቸውን ጥያቄዎች እየተከላከሉ መሆናቸው ተሰማ። ይልቁንም ጠቅላይ ሚኒስትሯ በብሪታንያ ጸረ ሽብርተኝነት ዘመቻ ወቅት ግንባር ቀደም ሆነው ባከናወኗቸው ተግባራት ዙሪያም የቀረበላቸውን ጥያቄዎች እየመለሱ እንደሆነ ታውቋል።
ሳውዲ አረቢያና ሌሎች ሸሪክ አገሮች ሽብርተኛነትን ትደግፋለች ከተባለው ከቃታር ጋር ያላቸውን ዲፕሎማሲያዊ ግንኙነት በማቋረጣቸው ሶማሊያ በጉዳዩ ላይ አቋም ለመያዝና ከውሳኔ ለመድረስ መቸገሯም ተገልጿል።
በስተመጨረሻ ሰዎች የተመሳሳይ ጾታ ጋብቻን በመደገፋቸው ምክንያት የሚካሄድባቸው አመጻ በአስቸኳይ እንዲቆም አንድ የሰብአዊ መብት ባለሙያ ጥሪ አቅርበዋል። ዜናዎቹ እነዚህ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በቅድሚያው ወደ መካከለኛው ምስራቅ እናምራ። በሊባኖስ በቤይሩት የሚኖሩ ሁለት ኢትዮጵያውያን ወጣት ሴቶች በቅርብ ሳምንታት በግድያ ወንጀል ተጠርጥረው ታስረዋል። ትዕግስት ሻሌ ባሊጉ አዛውንት አሰሪዋን በስለት ወግታ ገድላለች በሚል በጥርጣሬ በፖሊስ ቁጥጥር ስር ትገኛለች። ይህ ወንጀል ከመፈጸሙ ደግሞ ከጥቂት ሳምንታት በፊት እዚሁ በቤይሩት በስራ ላይ የተሰማራች አንዲት ኢትዮጵያዊት ነፍሰ ጡር አሰሪዋን በስለት ወግታ ጽንሱን ገድላለች፣ በእናትየዋ ላይ ደግሞ ከፍተኛ ጉዳት አድርሳለች በሚል በቤይሩት ፖሊስ በቁጥጥር ስር ውላለች። በዛሬ ዝግጅት በቤይሩት የሚኖሩ ኢትዮጵያውያን ከመብት ጦት ከተለያዩ ግፎች እና ስቃይ የተነሳ የአይምሮ ህመምም እንደሚያገኛቸው የሚገልጽ ዘገባ ይዘናል። የሰብአዊ አያያዝ ወንጀልና የአይምሮ ህመም እንዴት ይገናኛሉ? በዛሬ የጋቢና ዝግጅት የምናተኩርበት ይሆናል። ዘገባው የመስታወት አረጋው ነው።
በመቶ ሺዎች የሚቆጠሩ ኢትዮጵያውያን በሊባኖስ የተለያዩ ግዛቶች በስራ ላይ ተሰማርተው ይገኛሉ። በርካታ ኢትዮጵያውያኑም ከአሰሪዎቻቸው ጋር በሚፈጠር አለመግባባት ምክንያት የአካልና የአእምሮ በሽተኞች ቁጥርም ቀላል አልሆነም። ምህረት ከጥቂት ሳምንታት በፊት ነው ነፍሰ ጡር አሰሪዋን በስለት ወግታ ጽንሱ እንዲጠፋ አድርጋለች። እንዲሁም አደጋውን ካደረሰች በኋላ የራሷን ህይወት ለማጥፋት በገዛ አካሏ ላይ ከፍተኛ ጉዳት አድርሳለች በሚል ነው በፖሊስ ቁጥጥር ስር የዋለችው። በቤይሩት የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ መሐመድ ያለችበትን ሁኔታ እንዲህ ይገልጻሉ።
ሴትዮዋ ጋር ሰራተኛ ነበረች። በግምት በሀያዎቹ ቤት ነው። ሴትዮዋን እርጉዝ ናት። ሴትዮዋ በቃ ወደ መጨረሻ ወራቷ ላይ ነው። ሴትዮዋን በዚህ ቦታ ላይ ወጋታ ነው። በጊዜው ሴትዮዋ አለች፣ ህይወቷ አላለፈም። ህፃኑ ግን ወዲያው ነው የሞተው ማለት ነው። በቀዶ ጥገና ከሴትዮዋን ከህፃኑ አገላግለው እሷ ግን አለች። ሪከቨሪ ውስጥ ናት፣ ግን ካሁን ከሪከቨሪ ውስጥ አልወጣችም። ሐኪሞቹን ስንጠይቅ ለክፍል የሚሰጣዊ ነው ምናልባት ለመዳረጅ የሚሆን ጊዜ ይወስድባታል ነው እንግዲህ። ልጅቷ ያው ሴትዮዋን ለአደጋውን ካደረሰች በኋላ ራሷ ላይ ነው አደጋ ያደረሰችው። ደግነቱ ያደረሰችው አደጋ ለህይወት መጥፋት የዳረጋት አይደለም። ጉዳቱ አሁን ሆስፒታል ለአንድ ሶስት ቀን ያልተኝታ ወጥታለች ከሆስፒታል። ፖሊስ ጣቢያ ናት ያለችው። ሜንታል ኬዝ ያላት ልጅ ናት። ያንን ሐኪሞቹ አረጋግጠዋል። ለተወሰነ ጊዜ እንግዲህ ያው ወደ ፍርድ ቤት ወደ ምንም ሕክምናም እያደረጉላት ናቸው ያሉት፣ ግን እስር ቤት እንዳለች ነው ማለት ነው።
በአሰሪዎቻቸው በሚደርስባቸው በደል የአካልና የአእምሮ ህሙማን ኢትዮጵያውያን ጤናቸው እስኪመለስና ወደ ሀገራቸው እስኪገቡ ድረስ በቤይሩት የህግና የጤና ክትትል እየተደረገላቸው ይገኛል። በበጎ አድራጊዎች ትብብር በተቋቋመው በዚህ መጠለያ ውስጥ ከ60 እስከ 70 የሚሆኑ የአእምሮ በሽተኞች ወይም ህሙማን ኢትዮጵያውያን እንደሚገኙም አምባሳደር ሀሊማ ገልጸውልናል።
ከ60 እስከ 70 የሚገልጹ ልጆች አሉ። እነኚህ ደግሞ በየጊዜው የህክምና ይደረግላቸዋል። ለአእምሮ ህክምና ይደረግላቸዋል። ካውንስሊንግ በተወሰነ በሳምንት 2-3 ቀን ሳይካትሪስቶች አሉ መጥተው የሚያነጋግሯቸው። ሌሎቹም ፊዚካል የሆኑ ሌሎች በሽታዎችም እንደዚሁ የማሳከም ነገሮች አሉ እና በተወሰነ ደረጃ ያው ከውጭው ከሚደርስባቸው ጥቃት የተሻለ ነገር እና የተሻለ ሁኔታ ላይ ናቸው ያሉት።
ባሳለፍነው ሳምንት እዛው ቤይሩት አሰሪዋን ገድላለች ተብላ በጥርጣሬ ስለተያዘችው ኢትዮጵያዊት ትዕግስት ሻሌ ባሊጉ ባህሪ የቅርብ ጓደኛዋን ጠይቀን ነበር።
በጣም ታዛዝልኝ፣ ምንም አታውቅ። እዛ ላይ በጣም ልጅ ነች።
ምንድን ነበረ ጥላቸው ከአሰሪዋ ጋር? እስቲ እንደው አንቺ የምታውቂውን ንገሪኝ።
ሰውዬው ትልቅ ሰው ነው እና በቃ ሚስት ሁኚ ምናምን ነገር ይላታል።
ሚስት ሁኚኝ?
ከዛ እኔ ደግሞ እንዴት ለሱ ልሆን ይችላለሁ እያለ በጣም ትናድር ነበረ። በቃ ቢልሽ በዋፍ ነው ወይ ታገሽ እያለ በለዛ ሂጂ እያልኳት ነበር። ያው ጦሶ ለቤ ደረሰ።
ጥቃት ሊያደርስባት ሲሞክር ይሆን ምናልባት ራሷን ለማዳን ያደረገችው
ይመስለኛል። እንግዲህ ቢሆን ነው እንግዲህ ልጅቷ ምንም ነገር እንደዚህ አይነት ነገር እንዳትጠብቀኝ ሆነ ምንም ነገር እንዳታረግ ማለት እኔ ውስጥ እንዳስገኝ ምናምን ብያት ቃል ምናምን ገብታለ ምንም ነገር ላታረግ የሆነ በቃ ምንም ነገር ምልክቷን አንገትሽ እንደርትሽ ምንም ነገር እንዳትናገሪ ነበር ያልኳት። ልጅቷን ገባሽ እና እኔ ሲመስለኝ ልጅቷ አነሳስቷ ዝም ብላ እንደዛ ታርገው ሰውየው
በቤሩት በኢትዮጵያውያን ኢትዮጵያውያንን ለመርዳት የተቋቋመው ፍካት ኢትዮጵያ ቡድን አባል የሆነችው ሰላም ተስፋዬ ቤሩት በስራ ላይ የተሰማሩ ዜጎች ላይ የሚደርሰውን እንግልት በአጭሩ ገልጻልናለች።
እህቶቻችን ደሞዝ የመከልከል፣ ጾታዊ ጥቃት እንዲሁም ደግሞ አካላዊ ጥቃት ይደርስባቸዋል። ብዙ አይነት ነገሮች ይደርስባቸዋል። ያም የሚሆነው በአሰሪና በሰራተኛ እንዲሁም ደግሞ በደላላዎች ላይ ነው። ይሄ ክስተት የሚፈጠር ነበር። አሁን በዚህ ሶስት ሳምንት ውስጥ ግን የሚሰማውም የሚታየው ማዳሟን የገደለች አሰሪዋን የገደለች በቁጥጥር የዋለች ነው። ራሷን ያጠፋች እንደዚህ አሲዶች፣ ኬሚካሎች የሚጠጡቶች ናቸው የሚበዙት ቤሩት ላይ ማለት ነው። እግዚአብሔር ቀስ ብሎ የማውረስ እንትን የላቸውም። እኛ ደግሞ ኢትዮጵያኖች አለመርንም። እነሱ ፍቃቸውን ሲገዙ ጨዋ ነው። እኛ ደግሞ ይህ ነገር የለብንም። የሆነ ነገር ይፈልጋሉ፣ እኛ ጋር የለም። ሁሉ ነገር ኦፖዚት ነው ከእነሱ ጋር። እኛ ደግሞ ያንን ሳንለም ብንመጣማ እዚህ ሽንድን ወይ እናርዳለን ወይ ከነሱ ጋር እንጣላና ሺ ህዝብ ነው እኛ ጋር እየደወለ የሚያለቅሰው። ስንት ሰው ነው ደሞዝ ተከልክሎ የሚያለቅሰው? ስንት ሰው ነው ተደፈርኩ ብሎ የሚወጣው? ይሄ ሁሉ አለ። እኔ እጄ ላይ ያሉ ሶስት ልጆች ተደፍረው የወጡ ያስቀመጥኳቸው ማለት አሁን በዚህ በቅርብ ጊዜ ጓደኞቼ ቤት። ያንን ግን የሚሰማን የለም፣ ያንን ሚዲያ ላይ የሚወጣልን የለም። እነሱ ብቻ ሲጠቁ ነው ሊባኖንን ቤሩቶች ማን ነው አበሾች አጠጉት አጠቁ ተብሎ የሚወርደው። የእኛ ግን ጉዳት አይወጣም። ደሞዝ መከልከል፣ መገረፍ፣ ጾታ ቅድም ያልኩሽ ሁሉ የደረሰባቸው እህቶች ናቸው የሚበዙት። የተቃጠሉ እጃቸውን ያቃጠሉ በምግብ የተጎዱ ማዳሞ በረንዳ ስለምታሳድረኝ የወጣው ብላ ያለች ልጅ አለ አለ የሳንባ ህመምተኞች በጣም የሚያሳዝን አሉ። አብደው ራሳቸውን እንትን ቀለው የሚወጡ ስንት ይወጣሉ። በጣም እኔ ብዙ ብያቸዋለሁ። እነጆሲን በአካል ለማግኘት ሞክሬያለሁ። ቢያንስ መሰራት የምችለው አገር ላይ ስለሆነ ያን ነገር ቢደረግ ህዝቡ ወይ ራሱን አሳምኖ ይመጣል ወይ አይመጣም።
በርካቶቹ ኢትዮጵያውያን በህጋዊ መንገድ መምጣታቸውን ነው የሚያውቁት። አብዛኛዎቹ ግን በአሰሪዎቻቸው ከፍተኛ በደል እንደሚደርስባቸው ይናገራሉ። ኢትዮጵያ ከቤሩት ጋር ምንም አይነት የስራ ስምምነት እንደሌላት የቆንስላው ጽህፈት ቤት አምባሳደር ወይዘሮ ሀሊማ መሐመድ አስረድተውናል።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shini. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
ከላይ በሰማችሁት ዘገባ ላይ አስተያየቶቻችሁን እየተቀበልን ነው። ፌስቡክ አት ቪኦኤ አማሃሪክ ላይ በሊባኖስ በቤሩት በተለያዩ ከተሞች የምትኖሩም አስተያየቶቻችሁን ስጡን። ያላችሁበትን ሁኔታ አስመልክቶ ተከታዩ ዘገባ ወደ አዲስ አበባ ከዚሁ ተነስቶ የሚያደርሰን ይሆናል። የዩናይትድ ስቴትስ ምክር ቤት አባላትና ሴናተሮች የኢትዮጵያ መንግስት ዓለም አቀፍ የሕፃናት ጉዲፈቻ እንዲቆም የሚያስገድደውን ውሳኔ በድጋሜ የሚያግደውን ውሳኔ በድጋሜ እንዲያጤነውና በህጋዊ መንገድ የጉዲፈቻ አሰራር ጀምረው በሂደት ላይ ያሉ ቤተሰቦች ጉዳያቸውን እንዲጨርሱ እንዲደረግ ለኢትዮጵያ መንግስት ደብዳቤ ጽፏል። ጽዮን ግርማ ዝርዝሩን ይዛለች።
75 የዩናይትድ ስቴትስ ምክር ቤት አባላትና 45 ሴናተሮች ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ አምባሳደር ግርማ ብሩ በኩል ለኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በጻፉት ደብዳቤ የኢትዮጵያ መንግስት በሚያዝያ 16 ያሳለፈው ዓለም አቀፍ ጉዲፈቻን የሚያስቆም መመሪያ ህጋዊውን አሰራር ተከትለው በጉዲፈቻ ልጆች ለመውሰድ በሂደት ላይ ያሉ ከ200 በላይ አሜሪካውያን ቤተሰቦችና ኢትዮጵያውያን ህጻናትን ልብ የሰበረ ውሳኔ ነው ብለውታል። በመሆኑም የኢትዮጵያ መንግስት መልሶ ሊያጤነው ይገባል ሲሉም ጥያቄ አቅርበዋል። የምክር ቤት አባላቱና ሴናተሮቹ የጻፉት ደብዳቤ እንደሚዘረዝረው በኢትዮጵያ የሚገኙ ወላጅ አልባ ህጻናት ደህንነታቸው ተጠብቆ በፍቅር የሚያድጉበት ቋሚ ቤተሰብ እንዲኖራቸውና ይህንን የሚያገኙበትም እድል እንዲመቻችላቸው በጋራ ከኢትዮጵያ መንግስት ጋር መስራት እንደሚያስደስታቸው አስፍረዋል። የዩናይትድ ስቴትስና የኢትዮጵያ ግንኙነት በኢኮኖሚ እድገት፣ በልማት፣ ሰላምና ጸጥታን በማስጠበቅ ላይ የተመሰረተ ነው። በተጨማሪም ሁለቱ ሀገሮች የምግብ ዋስትናን ለማረጋገጥ በጋራ ይሰራሉ። የጤና ሁኔታዎችን ለማሻሻል የተጠናከረ ትምህርት እንዲኖርና በንግድ ጉዳዮችም ላይ በጋራ እንደሚሰሩ ያስታውሳል ደብዳቤው። ኢትዮጵያ በሶማሊያ፣ በሱዳንና በደቡብ ሱዳን የሰላም አስከባሪ ኃይልን አሰማርታ ሰላምና ደህንነትን ለማረጋገጥ የምታደርገውን ቁርጠኝነት እንደሚያደንቁም ዘርዝረዋል። በዚህ የትብብር መንፈስም የኢትዮጵያ መንግስት በዓለም አቀፍ ጉዲፈቻ ላይ ያሳለፈውን ውሳኔ እንዲያጤነው አስቀድመው የተጀመሩ ቤተሰቦች ከልጆቻቸው ጋር፣ ልጆቹም ከቤተሰቦቻቸው ጋር የሚገናኙበት ሁኔታ በተፋጠነ መንገድ እንዲመቻች ጠይቀዋል። ደብዳቤው አያይዞም
ኢትዮጵያ በጉዲፈቻ ጉዳይ ላይ ወደፊት የምትከተለውን ፖሊሲ አስመልክቶ መንግስቶ የደረሰበትን ውሳኔ እያከበርን ቀደም ሲል ተጀምረው እስከ ሚያዝያ 13 2009 ዓ ም እንቅስቃሴ ላይ ለነበሩ ጉዳዮች የሚሰጠው መፍትሄ እንዲፋጠን እገዛውን እንዲያደርጉልን እንጠይቃለን። እነዚህ ሕፃናት ከአሳዳጊ ቤተሰቦቻቸው ጋር እንዲገናኙ በመርዳት በኩል ከእኛ ጋር ያለመተባበር በሁለቱ ሀገሮቻችን መካከል ያለውን ግንኙነት እንዳይጎዳው እንሰጋለን።
በአሁኑ ሰዓት 30 የሚሆኑ ሕፃናት ጉዳያቸው በፌዴራል የመጀመሪያ ደረጃ ፍርድ ቤት ተጠናቆ ለጉዞ በመሰናዳት ላይ እንደነበሩ ገልጸው በአጠቃላይ ከውሳኔው በፊት አስቀድመው የተጀመሩ የጉዲፈቻ ሂደቶች እንዲጠናቀቁ እንዲፈቀድ ጠይቀዋል። በሌላ በኩል በአዲስ አበባ የሚገኙ የአውሮፓ ኤምባሲዎች በተመሳሳይ ሁኔታው እንዳሳሰባቸውና አዲስ በወጣው መመሪያ መሰረት በጉዲፈቻ የቤተሰቦቻቸው አካል ያደረጓቸውን ሕፃናት ከሀገር ማውጣት እንዳልቻሉ ተናግረዋል። ይህንን ጉዳይ በተመለከተ የኢትዮጵያ መንግስት ምላሽ ለማግኘት ጥረት አድርገናል፣ አልተሳካም። ጥረታችንን ቀጥለን በነገው ምሽት ይዘን ለመመለስ እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ስሚልንገራችሁ ስሚ ማነው?
እያዳመጣችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በኢትዮጵያ ረጅሙ ሰው አስራትና ፋና ላለፉት 20 ዓመታት አስራት ፋና ላለፉት 20 ዓመታት ከኖረባት ሲያትል ዋሽንግተን በእግር በፈረስ አፈላልገን፣ ለነገሩ ቁመቱ ብዙም ለመደበቅ ስለማያስችል
እሱስ በጣም ከባድ ነው። ቴዲን እናምጣ በቅድሚያ ግን።
ቴዲ ምጣ።
ቆየት ብለን አስራትን እናሳፍረዋለን። ቴዲ አፍሮ እዚህ ሰሞኑን እኛ ስቱዲዮ ነበር የነበረው፣ ጎብኝቶናል። ካሉላ ከበደ ጋር በኑሮ በሙዚቃ በታሪክና በፖለቲካ ዙሪያ ያደረጉት ውይይት ትናንት አቅርበናል። ዛሬ ተከታዩ ክፍል
በሁለት ነገር ነው። አንደኛው ለመረዳት መፍቀድ እና አለመፍቀድ፣ ሌላው ደግሞ ለመረዳት መቻል እና አለመቻል። አንድ ነገር ለመረዳት መፍቀድ ሲኖር ነው የነገሩን ጥልቀት ያለውን የችግሩን መጠን ማይቶ መፍትሄውንም ለማየት የሚቻለው። በተዘጋ ልብ ምንም እውነት አይገለጥም። ስለዚህ አንድም ካለመረዳት ነው፣ አንድም ደግሞ መረዳት ካለመፈለግ ነው። ይህ ግን ለምን ሆነ አይባልም፣ ሆኗል። እንዴት መሆን አለበት ነው። ምን ይሻላል፣ እንዴት ብናረግ ይሻላል፣
በጥበብ ስራዎች መነጋገር ይቻላል ብለህ ታምናለህ?
በጥበብ ስራዎች መነጋገር ይቻላል። ጥበብ ትልቅ መሳሪያ ነው፣ ኪነ ጥበብ እና እንዳጋጣሚ ደግሞ እኔም በዚህ ሙያ ውስጥ ስላለሁኝ ስለተፈጠርኩኝ በተቻለ መጠን ያን ስሜት ለማሳደር ነው የሞከርኩት።
ቀደም ብዬ የጠቀስኩት የኢትዮጵያዊነት ጉዳይ በብዙ ስራዎችህ፣ በቀደሙ አልበሞችህ ተመላልሶ ተነስቷል። በተለያየ መንገድ በተለያየ ሁኔታ አሁን በገለጽከው ጥልቅ ስሜት ይነሳል። ኢትዮጵያዊነት ለአንተ ምንድን ነው?
ማንነት ነው ለኔ ኢትዮጵያዊነት። እንደዚህ በእውነት ስብስብ ያለ ጥያቄ ነው የጠየቀኝ። እንዴት በብዙ ነገር ልትገልጸው ትችላል?
ምንድን ነው ቀድሞ የሚመጣል ኢትዮጵያዊነት?
ምን ይላል የጸጋዬ ገብረ መድኅን ጴጥሮስ ያቺ ሰዓት የሚለው ግጥም ላይ አቡነ ጴጥሮስ ኢትዮጵያን ሲገልጿት ምን ይላሉ? በልጅነታቸው ጀምሮ የነበራቸው ትዝታዎች ለግትላሜ ትንሽ ግጦሽ ከናዳ ሳር ከናዳ ጫፍ ሳራ ጨዳ ከጅግራ ጋር መተሻሸት ከቆቅና ከምናምን ያሉ የልጅነታቸው በወንዙም በሽንተረሩም በቀየውም ያለፉትን ሰብስበው ከተናገሩ ያቺ ነው ኢትዮጵያ ማለት ይላል። ይሄ ባንድ ግዜ ተሰብስቦ የተፈጠረ ስሜት አይደለም። የለም ስላልከውም ላይኖር አይችልም አለ። እና ከዛ ወነት ጋር እንድንገናኝ ስለፈልግ ነው። ስለዚህ አገር በብዙ መንገድ ይገለጣል። ይሄኛው ደግሞ ይበልጥ ይማርከኛል።
ቀይጥነታችንስ አሁን ያነሳሁን እንደ የህይወት ልምዱ የተለያየ ሰው በተለያየ መንገድ ያየዋል። ማነሳቸው የፖለቲካ አንድምታ ያላቸው ሁኔታዎችን ቀኝቶችን መመልከታቸው አይቀርም። እንደ ማን ነው የሚባለው ሰው እኔ ለራሴ ማንነት የምገልጸው ከሌላው ኢትዮጵያዊ ማንነት ጋር ቢለያይ በጣም የብዙ ብሔረሰቦች ብዙ የተለያየ ባህልና ወግ ውስጥ ያደጉ ሰዎች እንደመኖራቸው ወጥ ለመሆን አለመቻሉ ይሄ ኢትዮጵያዊነትም እኔነትም በራስ መንገድ መገለጹ ምን እንዲወስዱልህ ትፈልጋለህ? አንተ የብዙዎች ነው ብለህ የምትገልጸውን ነገር
አሁን እንግዲህ ቀይጥ ነገር እኮ በጣም ጠቃሚ ነው። ያልተቀየጠና ያልተላከለ ነገር የለም ባለም። እንደውም እንግዲህ አሁን እናንተ በምትኖርበት ሀገር የብዙ ቋንቋዎች የብዙ ሰዎች የብዙ አገር ሰዎች ተሰብስበው ደግሞ ይሄንም ያለ ሀገር መፍጠርም ይቻላል። እኛ ደግሞ ላለብን ያለን ሀገር በዛ ቦታ ላይ በተወለድንበት ቦታ ይሄን ስሜት መፍጠር እንዴት ያቅተናል? የነበረ ነው ደግሞ ተመልሰን እያበላሸ ነው ሄደን እንጂ እኮ ነበረ አሁንም አለ። ያ ትልቅ ነገር ነው። ሁለተኛ የሰው ልጅ ወደ ስልጣኔ ሲያመራ ትልቁ ስልጣኔ ለኔ የሰው ልጅ ሲከባበር አንዱ ያንዱን መብት ሲያከብር በዚህ መንገድ ይገለጻል። የመጀመሪያው ስልጣኔ እሱ ነው ለኔ እና የብዙ ስብጥር ውጤት ነው ሁላችንም። ወርደን መቼም ከዚህ ተወለድኩ አንባባልም። የምናውቀው ነገር ነው። በቀያችንም የኖር ነው በዚህ መንገድ ነው። ጠቃሚ ነገር ነው።
እሱን መንገድ ለሚመርጡስ የግድ አንድ መንገድ ላይሆን ይችላል።
እንግዲህ እሱን መንገድ የሚመርጡ ሰዎች እንዳሳሰባቸው ነው። ላይ ወጥላቸው የሚችሉ ሰዎች አሉ። መከባበር ማለት የነሱን ማሳብ ማክበር ነው እንደሐሳብ። ግን ዋስትና ያለው ሀገር ያስፈልገናል አሁን። ምክንያቱም ህልውናችን ስለሆነ በዚህ ጉዳይ ላይ ብዙ ነገር እኮ እንደ ዛሬ አይደለም ኢትዮጵያ የተጀመረው የነበርንበት ነው። ሁላችንም የሁሉም ነገር ቀይጥ ሁላችንም እና የተዋበ ሀገር የተጀመረውን የበፊቱን ጥሩ ነገር ወስደን የተበላሸውን አስተካክለን ወደፊት መራመድ አለብን። እዛው መልሶ የሚይዘን ነገር ላይ መሄድ ኋላ ቀርነት ነው። እና መሰልጠን አለብን መራመድ አለብን። መጀመሪያ ሰዎች መብላት ሲችሉ ማሰብ ይችላሉ። የሰው ልጅ ከመሰረታዊ ፍላጎቱ በታች ከኖረ የምግብ የመጠለያ እና የመሳሰሉት መሰረታዊ ነገሮች ካልተሟሉ በፍልስፍናም በአይምሮንም የተሰጠውን ጭንቅላት ተጠቅሞ ብዙ ነገር ለመራመድ አይችልም። እዛ ጋር ያለ ነው። እና ምን እንደሚያስቡ ደግሞ በደንብ ሊያስቡበት ይገባል። ሁሉም ወገኖች በአይምሮም በአሳሰብም ልዕልና መራመድ አለብን። ተመልሰን እዛ መርገጥ የለም። ብዙ ነገር አጥብተን እኮ የሰራነው ነገር ነው። እንደገና እየተናደ እንደገና እዛው መሄድ ይልክ አይደለም።
ቴዲ ነገም ይመለሳል። አሁን ደግሞ ከአስራት ፋና ጋር ሱራፌል ሽፈራው ያደረገው ቃለ መጠይቅ ቀጥሎ ይቀርባል።
አስራት ፋና፣ እንግዲህ ኢትዮጵያ ውስጥ ከአንተ የሚበልጥ ረጅም ሰው አለን?
በፍጹም። እኔ በዚህ 72 ነኝ። በፊት ማለት በኢትዮጵያ 2 ሜትር ከ22 ነኝ።
እዚህ ሀገር የሚበልጡ ሰዎች አሉ?
አላንጋጠኝም። አሉ ግን በጣም ወፍራም ብቻ ነው የሚያው። በቁመት የበለጠኝ የለም።
ሪከርዱ ስንት ነው? የዓለም
አንዱ የቻይና ነው። አንደኛው የት እንደሆነ እንጃ። 8.1 ማለት ተመልከተ፣ የኔን ተመልከተ። እሱ ነው የቻይና ደግሞ። ይሄ ያሚ የሚባለው ባስኬትቦል ለሆስተን ሲጫወት የነበረ 7.5 ነው። 3 inch ይበልጥ ይላል።
ከኢትዮጵያ ከወጣ ስንት ጊዜ ሆነ?
አሁን 20 ዓመት አይሆንም?
20 ዓመት ሆነ። ይናፍቃል ሀገር ቤት?
በየቀኑ
ሀገር
አይደለም።
መቼ ሄደ ነው?
5 ዓመት ከምናምን ሆነ። አውሮፕላና አዲስ አውሮፕላን አዞ ነበረ የኢትዮጵያ ከዚህ የተነሳችው ከሲያትል በስሆነ ይልኩ መረኳት ክክ እየበላ ይልኩ ክክ እየበላን እየተደሰትን ገባ። ቆንጆ ጉዞ ነበር በእውነት።
ኢትዮጵያ አልተቀየረብን?
ተቀይሯል። ትንሽ ድርንግር አለብን። እንትን የሌላ አገር መሰለኝ። ትንሽ አዲስ እንኩላት ወደ ገጠር ሲሄድ ትንሽ ኢትዮጵያ
መጣች ስሜቷ።
አዎ ለአገር ናፍቆትን እውነት ለመናገር ብናገር ወራኝ ነው እና ብናፍቅም ደግሞ እዚህ ጥሩ ኑሮ ሰርቼ ስለምትኖር ብትል ትኖራለች። ይህም ቆንጆ ሀገር ነው።
አሜሪካ ቆንጆ ሀገር
በጣም ሰላም ነው። በሰላም እንኖራለን። የምናገር የለም።
ኢትዮጵያ ብትሆን ትቸገራለህ ብዬ የማስባቸው ነገሮች አሉ። የልብስ ከዛ ደግሞ የጫማ
እስፔሻሊ ጫማ ትልቅ ችግር ነበር።
ምን ታደርግ ነበር?
ከጎማ የሚሰራ እንትን የለም። ይሄ ጠለፍለፍ አድርጎ የሚሰሩት እንትን አለ። በሱ እሱ ነበር ያርገው የሚሄደው። እሱ ደግሞ በጣም በዝናብ ጊዜ አንዳንድ ቡና ቤት ገባ ሳሚቀም ባሉ ሸክላ ምናምን እያሸራበተ በቃ ቁጭ እያደረገኝ አስቸግረኝ በጣም ከፍተኛ ትርብና ነበር። በኋላ ለእሁድ ፕሮግራም የሚባል ነበር መስናኛ ኢትዮጵያ 120 ቴንኪ እዛ ላይ ጠየቁ። ችግሬ ምንድን ነው? ጫማ ችግር አለብኝ እኔ በጣም የጫማ ችግር አለብኝ። ቀላል ነገር ይመስላል ግን ችግሩ ብዬ ስል መንግስት የፈቀደልኝ በነጻ ተሰርቶ እንዲሰጠው ብሎ እዚያ አስኮ
ነው።
በእውነት ቁጥሩን ማላቁ
በአሁን እዚህ ሀገር
17 እና 18 ነው። እዚህ ከመጣው ጫማ ችግር የለም
የለብህ። ዋጋው ርካሽ ነው?
ርካሽ አይደለም። ልብስ ጫማ እዚህ ሀገር ረጃጅም እና ወፍራም ህዝቢ የሚበዛ በአንተ ማይቶ ይሆናል ውድ ነው
አይገኝም። አብረው ደግሞ ኢትዮጵያ ያለህ ጎራው የሚባል
ብዙ ጓደኛ ነበረኝ። አጭር አብሎ የምትባል ሞተች። ጎራው አጫጭሮች ብዙ ነበር። ሌላ ደግሞ ነበረ ጆን ሲሰራ የነበረ ይሙታ ይኑር አላውቅም።
ኢትዮጵያ ምን ትሰሩ ነበረ?
እኔ በፊት ምንም አልሰራም። መርካቶ ሳስስ ነው የምለው። ቢያሳ በእግሬ ነው የሚሄደው። ከተማ ሳስስ ነው። በኋላ ግን ስራ ያስቁ ማለት ዋሪት መሆን የሚባል አስመራ መንገድ
ዋሪት አቋል
እዛ ነው የሚሰራ። ሙጥላንተና ስነ ልብስ በየቀኑ ይለወጣል። በቃ መቆጣጠር
ዘነስክ ማን ነው እዛ ስራ ሰጥቶ ነው ባለቤቱ?
አቶ ለገሰ
ለገሰ።
አቶ ለገሰ ቴንኪ አቶ ለገሰ።
እዚህ የመጣው ዲቪ ደርሶ ነው ይባላል። እውነት ነው?
ዋሬት ሞብል እየሰራ ዲቪ ደረሰኝ። ከዛ በኋላ እንደምታውቀው እንግዲህ ከዚህ ዘመድ የለኝም። ግራ ገባኝ። ተደስቻለሁ ግን በጣም የእውነት ግራ ገባኝ። ተጨነቅኩ። ሀፍ ደስታ ነው ሀፍ ጭንቅ ነው። እንዴት ነው ማለት ነው? ገንዘብ የለኝ ዘመድ የለኝ ብዬ ሳስብ ሴቶቹ መጡ ነበር። የቦሌ እሳቶች ይመጡ ጀመረ። ከኔ ጋር ትሄዳለህ? የቦሌ ልጆችን እንዲህ አልኳቸው። እዚህ ሸውዱኛ ብዬ አንድ ወጃም የመጣች ገበሬ ልጅ ነኝ አለች። አያት እውነትም የገበሬ ልጅ ናት ትሆነኛለች ብዬ ለእሷ እሺ አልኳት። የቡሬ ልጅ ናት። አሁን ከዛ በኋላ
ፈረምክላ ማለት ነው?
ፈረምኩላት። አጎቷ ደግሞ ከዚህ ሄዶ እዛ ነበረ። የሁለተኛ ደግሞ የምትሞላ አለች አይደለ? እሱንም እሱ ቁጭ ብሎ ሞላ ራሱ። ከዛ በኋላ ተወካይ አስቀመጠልኝ። እዛ ጉዳዩን አስፈጽመ። ምንም አታስብ፣ እኔ ነኝ የሚቀበል ሁሉ ነገር እኔ ነኝ ማማላ ይህን ሰፈራውን ሁሉ ትንምለው አለ። እውነትም በሁለቱ ወር ጊዜ ነው ውስጥም ያለቀው ሁሉ ነገር።
እዚህ መጣ እዚህ አሁን ግራ አልገባህም? አልተጋባህም?
እንዴት መሰለ፣ ውጭ እንደምታየው አስፋልት ላይ ሰው አታይም። ካምፓኒ ውስጥ ስትገባ ነው ሰው ሆምሎ እንደ ሀገር ቤት አብሬ ተጫውተ ምናምን። ገና ቋንቋም ችግር ስላለ እነሱ የዚህ ሀገር ሰው ነው መስሎ የሚጠይቁ መስ ለመስጠት ይቸግራል። ግን ሰውየው አስለመደኝ።
የመጣበት ሰውዬ
በጣም በጣም አመሰግናለሁ። አቶ ሀሰን ይመር ይባላል። እሱና ሰለሞን የሚባል ልጅ አለ። አሁን ያለውበት ቤት ይሄ ቤት ተከራዩልኝ በአግባብ ቤት ተገኝቶልሃል ተባል ገባ። እስካሁን ይኖርበታል። እየሰራው እየከፈልኩ ኖርበታል። ፈጣሪ ደግሞ ከኔ ጋር ኖርማል። አሁን ዘመድ እንዳለኝ ቤተሰብ እንዳለኝ ይኖረ ግን ማይከፋኝ
ደስተኛ ነው በህይወት
በጣም እንኳንስ ተደስቼ ቢከፋኝ እንኳን ምንደሰብ ሰው ነኝ። በእውነት ደስተኛ ነው። ለዚህ እድሜ ጨምራል።
ስንት
አመት ሆነ መናገር ትፈልጋለህ? ምን ችግር አለ? ባልዋሽ 58ኛ ይመስል በኢትዮጵያ 1949 የተወለደ አሁን ስንት ነው አላውቅም።
ሙዚቃ ትሰማለህ?
በጣም እኔ እኮ ሙዚቃ ህይወቴ ነው።
ሙዚቃ ትሰማለህ?
እኔ ማልሰማው ሙዚቃ የለም። ቢገርም የሀገር ባህል ይወዳለሁ። ወሎዮቹ ወሎ ዘፈን የሀገር ባህል ይወዳለሁ። ኦሮምኛን ይወዳለሁ። የጎጃሞቹ ይወዳለሁ። የድሮ ዘፈን በጣም ይወዳለሁ። የሊብራ ይወዳለሁ። የጥላውን የድሮ ይወዳለሁ። የአለማየሁ አሸቴ የድሮ
ይወዳለሁ።
አንዱን ዘፈን ዛሬ ስሰማ ነበር ሬዲዮ ላይ። ቢገርም
የማን ዘፈን?
አለማየሁ አሸቴ።
አለማየሁ አሸቴ። በመጨረሻ የምታስተላልፈው መልእክት አለ? ለናፈቀ ህዝብ በጣም ይወድሃል፣ በጣም ይናፍቀሃል።
ይሄ ጥሩ ጥያቄ ነው። ፍቅር መተሳሰብ ቢኖር ቆንጆ ነው። ይበለ 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 ሳይባል ሌላ ቢቀር መከባበር እንዴ አተሳሰብ መረዳዳት እንደነበረ ተቀበለ ዝም እንደዛ እየመቆረ ነው አንዳንድ አንጫው ምናፉ ሰዎች ቢኖሩ እኛ ደግሞ ለዛ ቦታ አልሰጥም።
በጣም አመሰግናለሁ
እግዚአብሔር ይመስገን።
ጋቢና ተፈጽማለች። መልካም ምሽት።